በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቀዳሚና በኩር የሆነው የእግዚአብሔር ልጅ ከፍጥረት ሁሉ አስቀድሞ የነበረ ደስታም መሰረት የሆነ የደስታም የሐሴትም መሰረት የሆነ ክርስቶስ እኛን ያዳነንና ቤዛም የሆነን ክርስቶስ አምላካችን ሥጋ ለበሰ፣ በጾሙም ጾምን ቀደሰው። አቤቱ እኛም በዚህ በተቀደሰ የንስሐና የጾም ወቅት ምሕረትህንና ፍርድህን እንሻለንና ይቅርታህን ታድለንና ሰሚ ጆሮ አስተዋይ ልቦና ትሰጠን ዘንድ እንለምንሃለን። በጾምና በጸሎት መንፈስ ሆናችሁ በተለያየ አገር በተለያየ ተግባር ተሰማርታችሁ ይህን የእግዚአብሔር ቃል ለምታዳምጡ ሁሉ የእግዚአብሔር ሰላም ይብዛላችሁ። ኢትግብሩ ቤተ አቡየ ቤተ ምስያጥ ቤትየሰ ቤተ ጸሎት ትሰመይ። የአባቴን ቤት የንግድ ቤት አታደርጉት፣ ቤቴ የጸሎት ቤት ይባላል። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የምንገኝበት ሰንበት የአብይ ጾም ሦስተኛ ሰንበት ተብሎ ይጠራል። በዚህ ሰንበት የሚነበብልን የእግዚአብሔር ቃል፣ የምናነበው ወንጌል ኢየሱስ በቤተ መቅደስ እንደ ገባና በዚያ በንግድ ተሰማርተው በቤተ መቅደስ ውስጥ ሲሸጡና ሲለውጡ የነበሩትንም ሰዎች እንዳባረረ የአባቱን ቤት የአምልኮን ስፍራ እንዳጸዳው የሚናገር ነው። ለዚህም ነው በዚህ ቀን የሚዘመረው ያሬዳዊ መዝሙር ኢትግብሩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የንግድ ቤት አታደርጉት የሚለው ዮሐንስ 2:16። በአቢ ጾም የመጀመሪያ ሰንበት ስለ ፈሪሃ እግዚአብሔር ተምረናል። ይህ አይነቱ ቅዱስ ፍርሃት ልብን ወደ እግዚአብሔር የሚያቀርብ ልብን ወደ እግዚአብሔር የሚያቀና የሰውን አረማመድ የበለጠ ክርስቲያናዊ የሚያደርገው የሰው ልብ በእግዚአብሔር ፍቅር እንዲሞላ እግዚአብሔርም እንዲወድና እንዲያከብር የሚያደርግ ነው። በፈሪሃ እግዚአብሔር የተሞላ ልብ ደግሞ ከሁሉ ነገር የጸዳ እንጂ ሌላ ሊሆን አይችልም። ምክንያቱም እግዚአብሔር ሙሉ በሙሉ ነግሶበታልና፣ እግዚአብሔር ሙሉ በሙሉ ገዝቶታልና ሌላ ነገር የማስተናገጃ ስፍራ የለውም። ይህን የልብ ንጽህናን ታላቅነት ነው የዛሬ ወንጌል ደግሞ የሚያስተምረን። ወንጌሉ ኢየሱስ ወደ ኢየሩሳሌም እንደሄደ በቤተ መቅደስ ውስጥ ይገበያዩ የነበሩትን ሁሉ እንዳስወጣ ይናገራል ብለናል። ክርስቶስ ለአባቱ ቤት ያለውን ቀናተኛነት፣ ለአባቱ ቤት ያለውን መቆርቆር፣ ለመቅደሱ ያለውን ፍቅር፣ የጸሎት ቤቱን በማጽዳት ከነጋዴዎች በመከላከል ገለጸ። በዚህም ሁኔታ በመዝሙር ቅንዓተ ቤትከ በልዓኒ፣ የቤትህ ቅናት በልታኛለች የሚለው ተፈጸመ። መዝሙር 68:9። በዚህ የጸጋ ወቅት ለምንገኝ ይህ የወንጌል ክፍል ምንድን ነው የሚያስተምረን? ምንድን ነው የሚያስተላልፍልን መልእክት? በእርግጥ በዚያ ቤተ መቅደስ ውስጥ ተራ ድራማ አይደለም የተካሄደው። ልክ እኛ እንደምንገምተው በሰዎች መካከል የሚከሰት አንዱ ሌላውን የሚጎዳ አይነት ድብድብ አይደለም። አንዱ የሌላውን ገላ የሚያቆስልበት ወደ ሞት የሚያደርሰው ጉዳት አይደለም የተፈጸመው። ቤተ መቅደስን የማጽዳት ቤተ መቅደስ ቤተ መቅደስ እንጂ የንግድ ማዕከል እንዳልሆነ የማድረግ ጉዳይ ነው። ከዚያ ደግሞ ባለፈ የቤተ መቅደስ ተግባር መንፈሳዊ አገልግሎት መስጠት፣ ለእግዚአብሔር ንጹሕ መሥዋዕት የሚቀርብበት፣ ንጹሕ ጸሎት፣ ምልጃ፣ መዝሙር የሚቀርብበት መሆኑን የሚያሳይ ትምህርት ነው የወንጌሉ መልእክት። ሐዋርያው ጳውሎስ የሰውን ክብር ሲገልጽ፣ የሰውን ሰውነት ክቡርነት ሲናገር እንዲህ ይላል። ለመሆኑ ሰውነታችሁ፣ እንደውም በድሮ ትርጉም ደግሞ ሥጋችሁ ነው የሚለው፣ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ይላል ለቆሮንቶስ ምእመናን በጻፈው መልእክቱ አንደኛ ቆሮንቶስ 6:19። የመንፈስ ቅዱስ ማደሪያ እንዲሆን የተመረጠ ሰውነት፣ የተወደዳችሁ ሕዝበ እግዚአብሔር፣ ምንኛ ሊነጻ፣ ምንኛ ሊቀደስ፣ ምንኛ ምቹ ስፍራ ሊሆን በተገባ። ምክንያቱም ተራ ማደሪያ አይደለም። ተራ እንግዳ የሚስተናገድበት አይደለም። ተራ ጓደኛ የሚስተናገድበት አይደለም። አድሮ ሂያጅ መንገደኛ የሚስተናገድበት አይደለም። የመንፈስ ቅዱስ ማደሪያ፣ የእግዚአብሔር ማደሪያ፣ የእግዚአብሔር መቅደስ። እግዚአብሔር አድሮ ሂያጅ ሰንብቶ ከተወሰነ ጊዜ በኋላ ለቆ የሚሄደው ሳይሆን ለዘላለም የሚኖርበት መቅደስ ስለሆነ ምንኛ ለአምላክ ምቹ መሆን ይገባዋል። ይህ ራስን የማጽዳት ነገር የሚጀምረውን ግን ራስን ከማወቅ ነው። እንዴት ነው ራሳችንን ለእግዚአብሔር በእርግጥ ቤተ መቅደስ አድርገን የምናቀርበው? እንዴት ነው እዛ ደረጃ ላይ መድረስ የሚቻለው? የመጀመሪያው እርምጃችን ከማጽዳቱ በፊት ራሳችንን ማወቅ ይገባናል። ማን ነኝ እኔ? እግዚአብሔር ለእንደዚህ አይነት ክብር ፈጥሮኛል፣ ለእንደዚህ አይነት ክብር አስቀምጦኛል፣ ለእንደዚህ አይነት ክብር አቁሞኛል። ግን በውስጤስ ምንድን ያለው? ማን ነኝ እኔ በዚህ አይነት ክብር ከፍ ያደረገኝ? ስለዚህ ራስን የማጽዳት ራስን ንጹሕ የማድረግ ነገር የሚጀምረው ራስን ከማወቅ ነው። ራስን ለማወቅ ደግሞ ትምህርት ቤት መግባት፣ ወደ ሌላ መመልከት አስፈላጊ አይመስለኝም። መግባት የሚያስፈልገው ወደ ትምህርት ቤት ሳይሆን ወደ ውስጣችን ነው፣ ወደ ጓዳችን ብቻ ነው። ስንት ነገር ተከማችቶ እናገኛለን። እንግዲህ ለክርስቶስ ማደሪያነት የተገባን የማያደርጉንን ነገሮች ለይቶ ለማየት የመጀመሪያው እርምጃችን ወደ ውስጣችን መግባት፣ ስጋዊ አይኖችን መክደን። እነዚህ አይኖች መዘጋት ይገባቸዋል። ምክንያቱም ውጫዊው አይን ሲዘጋ ወደ ውስጥ ማየት እንጀምራለን። አይናችን ሲከፈት ውጭ ያለውን ነገር ነው የምናየው። አይናችን ሲዘጋ ግን ወደ ውስጣችን ማየት እንጀምራለን። ጓዳችን ውስጥ የተከማቸውን አሉታዊ የሆነ አዎንታዊ ነገሮች ሁሉ ማየት እንጀምራለን፣ መቃኘት እንጀምራለን። ልክ እንዴት ነው አንድ ወደ መኝታ ቤታችሁ ስትገቡ፣ ወደ ማጥኛ ክፍላችሁ ስትገቡ የተለያየ እቃዎች ተደርድረው ታያላችሁ። አንዳንዱ የታደለ በስርዓት የተስተካከለ ቤት ይኖረዋል፣ አንዳንዱ ደግሞ ውጥንቅጡ የወጣ ይሆናል። የሰውም ልብ እንደዛ ነው። ለዚህ ነው በቀስታ ስጋዊ አይኖችን ከድኖ ወደ ውስጥ መመልከት የሚያስፈልገው። ስጋዊ አይን ሲዘጋ የህሊና አይን ይከፈታል። ያኔ አጥርተን ማየት እንችላለን። ስጋችን በራሱ መንገድ እየፋነነ የሰራውን ስህተቶች ግልጽ አድርገን እናያለን። ካልሆነ ግን በስጋዊ አይን ምናልባት ሌላ ነገሮችን እና ይሆናል። አይናችን ሲከፈት ክብራችንን እንሻ ይሆናል፣ እንታበይ ይሆናል። ሌላውን ሰው ስናይ እኔ እኮ ከዚህ ሰው ይሻላለሁ እንል ይሆናል። ከእውነቱ ለመሸሽ ደግሞ እንፈተን ይሆናል ከራሳችን ህሊና። በህሊና አይን ግን በነፍስ ላይ በልብ ላይ የተቆለለውን ተጣብቆ ያለውን ነገር አጥርቶ ማየት ይቻላል። ጌታችን ኢየሱስ ክርስቶስ የገንዘብ ለዋጮችን ጠረጴዛ ሲገለብጠው በላዩ ላይ ምንድን ነው ተቆልሎ የነበረው? የተለያዩ ሳንቲሞች። በሰውም ልብ ላይ እንደዛ ነው። የኃጢአት ሳንቲም ተቆልሎ ይሆናል። የክፋት የመለያየት መንፈስ ነፍስን የሚያጎድፉ የተለያዩ ነገሮች ተቆልለውባቸው ይሆናል። ያ የሚታየው ግን ትክክለኛው የህሊና አይን ሲገለጥ ነው። የእግዚአብሔር መንፈስ በሰላም በእኛ ውስጥ እንዳያርፍ የሚጎረብጠውን ሁሉ አጥርተን ማየት እንችላለን። እንዳይመቸው ያደርጉታል አንዳንድ ነገሮች ክርስቶስን። እነዛ ነገሮች ለማየት ነው የህሊና አይን መከፈት ያለበት። ጥሞና ያስፈልጋል፣ ጸጥታ ያስፈልጋል። ቦታውና ጊዜውም ወሳኝነት አለው። በእርግጥ እንደ በውካታ መሀል ሆነ ውስጥን ማየት አስቸጋሪ ስለሆነ በእርግጠኝነት መጠኑ ይብዛም ይነስ ብዙ ነገር እናገኛለን። ኃጢአት፣ በደል፣ ክፋት፣ ምቀኝነት፣ የመለያየት መንፈስ፣ ወገንተኝነት፣ ተራ መታበይ፣ ንፍገት፣ ስህተት፣ አፍቅሮተ ንዋይ፣ በእግዚአብሔር መልክና አምሳል የተፈጠረውን ሰው እንደ ሰው አለመቁጠር ወዘተርፈ። የቀረው እናንተ ሙሉበት የምታዩትን ነገር ዛሬ ግን በተለይ በዚህ በበረከት ወቅት፣ በዚህ በጾም ወቅት፣ በዚህ በዝግጅት ጊዜ፣ በዚህ በንስሐ ጊዜ በእግዚአብሔር መንፈስ እየተመራንና ከእርሱም ጋር በጸሎት እየተነጋገርን የማጽዳቱ ሥራ የዕለት ተዕለት ተግባራችን ሊሆን ይገባል። ይህ የጾም ወቅት ሳያልቅ በእርግጥ በዚህ ጊዜ አጽድተ ነው በኋላ ደግሞ ሌላ ነገር እናስገባበታለን ማለት አይደለም። ይሄ ልዩ አጋጣሚ ነው። ይህን ልዩ አጋጣሚ ተጠቅመን ከተለማመድ ነው በኋላ በሕይወታችን ሁሉ የምናደርገው ተግባር ይሆናል። ስለዚህ የዕለት ዕለት ተግባራችን ነው ሊሆን የሚገባው። ምክንያቱም ቀደም ብለን እንዳልነው ይህ የመንፈስ ቅዱስ ማደሪያ እንዲሆን የተመረጠው ልብ የሰላምም ማደሪያ፣ የፍቅር መፍለቂያና የይቅርታ ምንጭ ጭምር ነው። ከመንፈስ ቅዱስ የሚመጡ ነገሮች ሁሉ የሚስተናገዱበት ነው። ነጽቶ ከተገኘ ነው ግን ቦታ ከተሰጠ ነው ለእግዚአብሔር መንፈስ። ስለዚህ ያኔ ቤተ መቅደሱን ከነጋዴዎች ያጸዳው ክርስቶስ ዛሬ እያንዳንዳችንን ልብህን ያ አንተና እኔ ከምናውቀው ኃጢአት አንጻው ይላል። መቼም ሰዎች ስንባል ምስጢራዊ ነን አይደለም? አንዳንድ ጊዜ እኮ ራሳችንም አናውቀውም። ለማንኛውም ግን ምስጢራችን ሁል ጊዜ በእኛና በእግዚአብሔር መካከል ስለሆነ ክርስቶስ ያ ልትነጻበት ወይም ደግሞ እንዲወገድልህ የምትፈልገውን ኃጢአት ከእኔ ጋር ተማከረና በእኔ ምሕረት አስወግደው ብሎ ይጠራል። ምክንያቱም በጸሎት ወደ እኔ በምትቀርብበት ጊዜ እኔም በምስጢራት አማካኝነት ወደ አንተ ስመጣ ማረፊያዬ ነህና ያ ኃጢአት በግድ ካንተ ልብ ውስጥ መውጣት አለበት። ያ በዓይነ ሕሊና ያየኸው ያ ውስጥህን የሚቆረቁረው ውስጥህን የሚያደማውን አውጣውና በዛ ቦታ እኔን ተካኝ የሚል መልእክት። በንስሐ የጸዳ ልብ፣ በጸሎት የተጠመደ ልብ፣ በጸጋ የተሸለመ ልብ ለእግዚአብሔር ምቹ ማረፊያ እንደሚሆነው አይጠረጠርም። በአንጻሩ ደግሞ በብዙ ግሳንግስ የተሞላ ልብ እንደ ቁጥሩ ለእናንተ ልተው፣ ልክ እንደሚቆረቁር መኝታ ወይም ደግሞ እንደማይመች ድንጋይ መቀመጫ ነው። ይህ አይነት ልብ ክርስቶስን ያኔ ጠላቶቹ በራሱ ላይ ከደፉበት የእሾህ አክሊል የበለጠ እየወጋጋ ያሳምመዋል፣ እየወጋጋ ያቆስለዋል፣ ያደማዋል፣ ስቃዩን ያበረታበታል፣ የደረቀ ቁስሉን ይቀርፈዋል እና እንደ አዲስ እንዲያገረሽበት ያደርገዋል። በእንደዚህ አይነት ኃጢአቶች የተሞላ ልብ ዛሬ የእግዚአብሔር ቤተ መቅደስ በሆነው ልባችን ውስጥ ስንት ንግድ ይካሄዳል? የተወደዳችሁ ሕዝበ እግዚአብሔር ስንት ንግድ ይካሄድ ይሆን? ቀደም ብለን እንዳነሳ ነው ስንት የክፋት መደብሮች ይኖራሉ? ስንት የግፍ ሱቆች ይኖራሉ? ስንት ነገር የሚሰራባቸው ፋብሪካዎች ይኖራሉ? ስንት የተለያዩ የተንኮል ማከፋፋያዎች ይኖራሉ? የእነዚህንና የመሳሰሉትን ጥያቄዎች ምላሽ እንድትሰጡ ይህ ቃል ለእያንዳንዳችሁ እተወዋለሁኝ። ይህን ቃል ለምታዳምጡ ሁሉ በሕይወታችሁ ዘመን የምትመለሱት ጥያቄ አድርጌ አቀርብላችኋለሁ። በመቅደስ ውስጥ ጌታችን ኢየሱስ ክርስቶስ ገንዘብ የሚለውጡትን ጠረጴዛዎች ገለበጠ ይላል። በእኛስ የልባችን ጠረጴዛ ስንት ከሰዎች ጋር የሚያቃርኑን፣ ስንት ከእግዚአብሔር የሚያርቁ ነገሮች ተቆልለው ይሆናል። ጌታችን ኢየሱስ ክርስቶስ ዛሬም ሁኔታችንንና ኑሯችን የአምልኳችንን ደካማነት የአምልኳችንን ልማዳዊነትና ለታይታ የምናደርገውን ሲመለከት ይህ አምላክ ያዝናል። እኔ የሕይወት ዋጋ የከፈልኩላት ነፍስ እንደ መቅደስ የቆጠርኳት አካል እንዴት የእነዚህ ሁሉ ማስተናገጃ ሆነች እንደሚል አይጠረጠርም። ኢየሱስ ንጹሕ ስለሆነ ንጹሕ ልብ፣ ንጹሕ የሆነች ነፍስ፣ ንጹሕ የሆነ ሕሊና ያስደስተዋል። ለመንጻትም የሚፈልግን በደለኛ ለማንጻት ፍቃደኛ ነው። ምክንያቱም እኔ ኃጢአተኛ ለመጥራት ወደ ንስሐ ለመመለስ መጣሁ እንጂ ጻድቃንን ወደ ንስሐ ለመጥራት አይደለም ብለው ራሱ በቃሉ ነግሮናል። ግን ወደ እርሱ ቀርበን አንጻኝ ልንለው ይገባል። የሰውን ጉሮሮ አንቆና ነጻ የሚል አምላክ አይደለም። ምክንያቱም የሰውን ነጻነት የሚያከብር አምላክ ስለሆነ የወደደ እጁን እያነሳ ይማረካል፣ ወደ አምላኩ ይቀርባል። ለዚህ ነው በውስጣችን በኃይነ ህሊናችን ያየናቸው ነገሮች ከኛ እንዲወገዱ ከኛ እንዲነጹ የፈለግን እንደሆነ በፊቱ ልንበረከክ ይገባል። እንደ መዝሙረኛው ዳዊት ትነዛሃኒ ባዛ ወነጽህ ታጽበኒ ወንበረደ ጻዱ ብሎታል በመዝሙር 50 ቁጥር 7 ላይ በኢሶጵ እርጨኝ እነጻለሁም እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ቅዱስ ዳዊት ውስጡን ስላየ ነው ይህንን የዘመረው። ይህ ውስጡን ስላየ ነው ይህንን የልመና መዝሙር ያቀረበው ለአምላኩ። እርጨኝ በሂሶጵ እንድንል ያስፈልጋል። በጸጋህ በመንፈስህ እጠበኝ እንድንል ያስፈልጋል። እንግዲህ የልብ ንጽህና በፈጣሪያችን ፊት የከበረች እንቁ ናት። ለጾም ትክክለኛ ትርጉም የምትሰጥ ነች ይቺ የልብ ንጽህና። ድካማችንን ንስሐችንን ትርጉም የምትሰጠው ፍሬያማ የሚያደርገው እንግዲህ ይህ ለልብ ንጽህና የምናደርገው ጥረት ነው። እግዚአብሔር በደካማ ሥጋ ቢፈጥረንም ነፍስን ማጠንከር የሚችል ጸጋ ሰጥቶናል። ያን እንድንሰራበት ያስፈልጋል። ያን ጸጋ በውስጣችን እንዲያድግ ማድረግ እያንዳንዳችን ግዴታ ነው። ልባችን ምንኛ በተለያዩ ክፋት የተቦረቦረ ቢሆንም በንስሐ አማካኝነት በምናገኘው ጸጋ ጎዶሎውን መሙላት የሚችል አምላክ ነው። ለዚህ ደግሞ እግዚአብሔር መርጦና ባርኮ የሰጠን ይህ ልዩ የሆነ የንስሐ ልዩ የሆነ የጾም ጊዜ የጾም ወቅት ነውና የምንታደስበትና በመንፈሳዊነት የምናድግበት ጊዜ እንዲሆን የእግዚአብሔር በጎ ፈቃድ ይሁንልን። አሜን። ሰላም ወሰናይ።